ይህ ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ ነው። ኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው።
ስርጭታችን የሚተላለፈው በABS 3 ዲግሪ ዌስት 11132 MHz ፍኖተ ዴሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org finote.org በቀጥታ መከታተል ይቻላል።
ተነስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ እሁድ የካቲት 4 ቀን 2010 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። በየሳምንቱ እሁድ በሚቀርበው የሳምንቱ ዜና በምንተነትንበት የፍካሪ ዜና ፕሮግራማችን ዝግጅታችንን እንጀምራለን። ከዚያም በሳምንቱ ውስጥ ተላልፈው የነበሩ የፍኖተ ዴሞክራሲ ሀተታዎችን በድጋሚ አሰምተን የመጀመሪያው ክፍል ዝግጅታችን ይጠናቀቃል።
ፍካሬ ዜና። በዚህ ፕሮግራም በአገራችን የተከናወኑትን ዋና ዋና ዜናዎች እንተነትናለን እንተቻለን። በተጨማሪም የአካባቢ አገሮችን ሁኔታ እንቃኛለን።
በዛሬ የፍካሬ ዜና ዝግጅታችን የሚከተሉትን ርዕሶች እንዳስሳለን።
ወያኔ የፖለቲካ እስረኞች በመፍታት ስም የሚጫወተውን የፖለቲካ ቁማር አቁሞ ሁሉንም እንዲፈታ ከያቅጣጫው እየተገፋ ነው።
የአዲስ አበባ መንገዶች መብራት ስለሌላቸው ነዋሪዎች ለአደጋ መጋለጣቸው ተነገረ።
የውጪ ምንዛሪ መጥፋት በርካታ ፋብሪካዎችን እያሽመደመደ ነው።
ወያኔ ህዝባዊ እንቅስቃሴዎችን ለመምታት ሴራ መጠንሰሱ ተጋለጠ።
እየከፋ የሄደው ስራ አጥነት የወያኔን አገዛዝ የበለጠ ያናቀዋል ተባለ።
የዋጋ ግሽበት ኑሮን የበለጠ ያከበደው ነው።
የጋራ መኖሪያ ቤቶች ከፖለቲካ መጫወቻነት ባለፈ ፋይዳ እንደሌላቸው ተነገረ።
ወደ ዝርዝሩ።
ወያኔ የፖለቲካ እስረኞች በመፍታት ስም የሚጫወተውን የፖለቲካ ቁማር አቁሞ ሁሉንም እንዲፈታ ከያቅጣጫው እየተገፋ ነው። በመላው ሀገሪቱ ህዝባዊ አመጽ በየጊዜው የተከታተለና ህዝቡ ወያኔ የተባለውን የግፍ ቀንበር ከጫንቃው አውርዶ ለመጣል የጫከነ ትግል ማካሄዱ ወያኔ ሳይወድ በግድ የፖለቲካ እስረኞችን ለመፍታት መዘላበዱ አይዘነጋም። ከዚህ ከህዝባዊ አመጾች ጎን ቀድሞ የወያኔ አጋር የነበሩ ሀገራትና ድርጅቶች ጀርባቸውን እየሰጡትና በየጊዜው የሰብአዊ መብት ተሟጋች ድርጅቶች የሚያወጧቸውን የወያኔ የመብት ረገጣዎች የሚኮንኑ መግለጫዎችን መመልከት በመቻላቸው ወያኔ በተለያዩ ጊዜያት ሽብርተኛ እንጂ አንድም የፖለቲካ እስረኛ የለም እያለ የሚዘላብደውን አሳፋሪ ውሸት ለማቆም ተገዶ የፖለቲካ እስረኞችን መፍታት መጀመሩ ከፖለቲካ ተውኔት ሊዘል እንደማይችል በርካታ የፖለቲካ ጠበብት ያስረዳሉ። ወያኔ በአንድ በኩል የፖለቲካ እስረኞች እንደሚፈታ ቢናዝም በሌላ በኩል ባለፉት ሁለት ሳምንታት ከ5000 በላይ ወጣቶች በወልዲያ በቆቦ በመርሳና በአካባቢያቸው መታሰራቸውን የሚያነሱ እንደሚሉት ወያኔ ካለምንም ቅድመ ሁኔታ በአሁን ሰዓት እስከ 100000 የሚገመቱ የፖለቲካ እስረኞችን በሙሉ እንዲፈታ የበረታ ግፊት ማድረግ እንደሚገባ ይመክራሉ። በዚህ ባሳለፍነው ሳምንት እስክንድር ነጋን አንዷለም አራጌንና ሌሎችን ወደ 700 የሚጠጉ የፖለቲካ እስረኞችን እንደሚፈታ በመገናኛ ብዙሃን መለፈፉ የሚታወስ ነው። ناسکندر به حسد یا اندی پولیتیکا درجت اول اندیونو لمسرم با یعنی با کلی ترگا مکرم و سرینو چو مکشفون مرداتم تچوال. እንደ ኢሃፓን የመሳሰሉ ድርጅቶች ሁሉም የፖለቲካ እስረኞች ይፈቱ የሚለውን ህዝባዊ ድምጽና ጥያቄ በደረገጾቻቸው የፊት ለፊት ገጽ ላይ በመለጠፍ ወያኔን እያጋለጡና እየኮነኑ መሆናቸው የሚታወቅ መሆኑንም በርካቶች ያስረዳሉ። ሁሉም የፖለቲካ እስረኞች ይፈቱ ከሚለው ጎን ሁሉም የጅምላ መቃብሮች ይከፈቱ ሁሉም የድብቅና እንደ ማከላዊ የሚባለው የማሰቃያ እስር ቤቶች የተፈጸሙ ግፎች በዝርዝር ለህዝብ ብያኔ ይጋለጡ የሚሉት ህዝባዊ ጥያቄዎችም ይካተቱ እየተባለ መሆኑን መገንዘብ ተችሏል።
የአዲስ አበባ መንገዶች መብራት ስለሌላቸው ነዋሪዎች ለአደጋ መጋለጣቸው ተነገረ። ከጥቂት አመታት ወዲህ የአዲስ አበባ አውራ መንገዶችና መጋቢ መንገዶች በመሽት የመንገድ መብራቶቻቸው ስለማይበሩ የከተማ ነዋሪዎች ለቀማኞችና ለሌሎች አደጋዎች እየተጋለጡ እንደሆነ መታዘብ ተችሏል። የመብራት ኃይል የከተማውን አስተዳደር በሙስና ሲከስ ይሰማል። የተቃጠሉ የመንገድ አምፖሎች ሊገዙ የሚገባቸው በከተማው አስተዳደር እንደሆነ የሚታወቅ ሲሆን የያመቱ ለመንገድ መብራቶች ጥገናና ማስፋፊያ በጀት መያዙ ቢታወቅም ገንዘቡን ከዚህ ቀደም ወደ መሬት ሰመጡ እንደተባሉት የጋራ መኖሪያ ህንጻዎች እየተበላ በውያኔ ቁንጮች ኪሶች እየሰመጠ መሆኑን ብዙዎች በመሬት ያስረዳሉ።
የትራፊክ አደጋ ከጊዜ ወደ ጊዜ በአገሪቱ ላይ እየጨመረ መሄዱ እየተነገረ ነው። ባለፉት 5 አመታት ብቻ በትራፊክ ውስጥ ህይወታቸውን ያጡ ዜጎች ቁጥር ከ12000 በላይ የደረሰ ሲሆን ከነዚህ ውስጥ ከ5000 በላይ የሚሆኑ ተማሪዎች መሆናቸው ታውቋል። በቅርቡ ለውይይት የቀረበው ጥናት እንደሚያሳየው ከሞቱት መካከል 16 ከመቶ የሚሆኑት የመኪና አሽከርካሪዎች፣ 39 ከመቶ እግረኞች እንዲሁም 45 በመቶ የሚሆኑት የመኪና ተሳፋሪዎች መሆናቸው ተገልጿል። ለአደጋው ምክንያት ናቸው ከተባሉት መካከል የመንገድ አጠቃቀም ስርዓትን አለማክበር፣ ፈጥቶ ማሽከርከር፣ ለእግረኛ ቅድሚያ ለመስጠትና ያሽከርካሪ ብቃት ማነስ የሚሉት የተጠቀሱ ቢሆንም ዋናው ችግር በአገዛዙ በኩል ሁለንተናዊ የሆነ ዝግጅትና እርብርብ አለመኖሩ ነው ተብሏል። በተመሳሳይ ዘና ከአዲስ አበባ ጅቡቲ ያለው የምድር ባቡር በመንገዱ ላይ የግመል መንጋዎችን እየገጨ በመምጣቱ ኩባንያው ችግር እየተፈጠረበት መሆኑ ታውቋል። ባቡሩ አገልግሎት ጀመረ ከተባለበት ካለፈው ወር ጀምሮ ቢያንስ 50 ግመሎችን በጉዞ ላይ የገደለ መሆኑ ታውቋል። እየተበራከተ በመጣው አደጋ ምክንያት ባቡሩ ፍጥነቱን ለመቀነስ በመገደዱ ተጓጓዦችን ማማረሩም ቀጥሏል። በተጨማሪም ለእያንዳንዱ ግመል ከገበያው ዋጋ በጥፍ በሆነ 30000 የኢትዮጵያ ብር የሚከፈልበት ሁኔታ በመፈጠሩ ኪሳራም እያስከተለበት ነው ተብሏል። በሌላ በኩል በባቡሩ ግጭት ግመሎቻቸውን ያጡ ዜጎች ገንዘብ እንዳልተከፈላቸው ለዜና ምንጮች ገልጸዋል።
የውጪ ምንዛሪ መጥፋት በርካታ ፋብሪካዎችን እያሽመደመደ ነው። በውጭ ምንዛሪ እጥረት እንደ መድኃኒት የስንዴ የመሳሰሉ ግዢዎች ወቅታቸውን ጠብቀው ግብይት መፈጸም ባለመቻላቸው የመድኃኒት እጥረትና እጦት በቋሚነት እንደቀጠለ ይነገራል። በቅርቡ ለተለያዩ ፋብሪካዎች ከውጭ የሚገቡ ኬሚካሎችና ሌሎች ግብዓቶችን የውጭ ምንዛሪ ባለመኖሩ ማስከባት ባለመቻሉ በርካታ ፋብሪካዎች ሰራተኞቻቸውን አሰናብተው ላልተወሰነ ጊዜ ማምረት ለማቆም እንደሚገደዱ መግለጻቸው መረዳት ተችሏል። ይህ የውጭ ምንዛሪ አለማግኘት የቤት ቀለሞች የሚያመርቱ ፋብሪካዎች ምርቶቻቸውን በማቋረጣቸው የተገነቡ ህንጻዎች በቀለም ከገበያ መጥፋት ለመጠናቀቅ ችግር ላይ መውደቃቸውን በመሬት ሲገልጹ ይሰማሉ። ከዚህ ጋር በተያያዘ ሊፍት ወይም አሳንሰር ከውጪ ማስገባት ባለመቻሉ የጋራ መኖሪያ ቤቶችን ጨምሮ በርካታ ህንጻዎች አገልግሎት እንዳይሰጡ ማድረጉን መገንዘብም ተችሏል።
በውጭ ምንዛሪ እጥረት ምክንያት በአገር ውስጥ የማምረት ስራ የተሰማሩ የኢኮኖሚ ተቋሞች በአብዛኞቹ የተጎዱ ሲሆን በተለይም የምርት ውጤታቸውን ለተለያዩ የኮንስትራክሽን ስራዎች የሚያቀርቡ የብረታ ብረት ኢንዱስትሪ ተቋሞች ከአቅማቸው በታች እያመረቱ መሆናቸው ተነግሯል። በአገሪቱ ውስጥ ያሉት የብረታ ብረት ኢንዱስትሪ 5 ሚሊዮን ቶን ብረት የማብረት አቅም ሲኖራቸው ባለፈው ዓመት የተመረተው ግን 725 ሺህ ቶን ብቻ የሆነ ይገልጻሉ። የኢንዱስትሪ ምርት ሊቀንስ የቻለበት ምክንያት በውጭ ምንዛሬ ጥረት ምክንያት የምርት ግብዓቶችን ከውጭ ማስመጣት ባለመቻሉ ምክንያት ሲሆን አንዳንድ የፋብሪካ አስተዳዳሪዎች የውጭ ምንዛሬ ለማግኘት ከአንድ ዓመት በላይ መጠበቃቸውን ተናግረዋል።
ወያኔ ህዝባዊ እንቅስቃሴዎችን ለመምታት ሴራ መጠንሰሱ ተጋለጠ። ወያኔ የህዝብ ሶት ከምፒተኝነት ወደ ዝዋይ አመጽ እንዳይቸጋገር የተለያዩ ማሰናከያዎችን እያሰናዳ መሆኑን ከውስጣውቆች የተገኘ መረጃ ያስረዳል። ከመረጃው መረዳት እንደተቻለው ሁኔታዎችን በስልት በማጥራት በመጀመሪያ የርስ በርስ ግጭቶች የሚነሱበት ሁኔታ ውስጥ ማመቻቸትና ክብሪቱን ለኩሶ ማቀጣጠል ግጭቱ ከተከሰተ በኋላ ያራጋው ማባባስና ባስደንጋጭ ሁኔታ የህዝብ ደም ከሁለቱ ተፋላሚ ወገኖች እንዲፈስ በማድረግ ወደፊቱም ሰላም እንዳይሰፍን ቂም በሁለቱም ዘንድ እንዲቋጠር ማድረግና የህዝቡን በወያኔ ላይ የሚኖረውን ተቃውሞ ወደ እርስ በርስ ግጭት ማውረድ የሚለው አንዱ ነው ተብሏል። ሌላኛው ደግሞ ህዝባዊ መነሳሳት ሊያስከትሉ ይችላሉ ተብለው የሚገመቱ ጉዳዮችን በማጤን ህዝቡ በራሱ አነሳሽነት ገንፍሎ ከመውጣቱ በፊት ውስጥውስጡን በካድሬዎችና በሰላዮች ቅስቀሳ በማካሄድ ህዝቡ አስቀድሞ ሰልፍ እንዲወጣና ድምጹን እንዲያሰማ በማድረግ ህዝባዊ ቢተኝነት እንዳይከሰት ማሰናከልና የህዝቡን የለውጥ መንፈስ መሸርሸር የሚል እንደሆነ መረዳት ተችሏል። ሁለቱንም የህዝባዊ ቢተኝነትና አመጽ ማሰናከያዎች ወያኔ በስራ እየተረጎማቸውና ወደፊትም ለማድረግ በየርከኑ ለሚገኙ የወያኔ ካድሬዎችና ሰላዮች ይህ መመሪያ መተላለፉን መረዳት ተችሏል። ይህን ሁኔታ በቅጡ በመረዳት የወያኔን ተንኮል ለማክሸፍ ሁሉም በንቃት በማስተዋል ትግሉን እንዲያካሂድ በርካቶች አስተያየታቸውን ይሰነዝራሉ።
እየከፋ የሄደው ስራ አጥነት የወያኔን አገዛዝ የበለጠ ያናቀዋል ተባለ። በየአመቱ ከዩኒቨርሲቲዎች ከሙያ ማሰልጠኛ ኮሌጆችና ተቋማት ወዘተ በድምሩ ወደ 300 ሺህ የሚጠጉ ተማሪዎች የሚመረቁ ሲሆን ከዚህ ውጪ እጅግ ከተጋነነ 10 በመቶ የሚደርሰው ብቻ የሥራ ዕድል ተጠቃሚ ሲሆን 90 በመቶ ለሥራ አጥነት አደጋ ተጋላጭ እንደሚሆን ከተለያዩ ምንጮች የሚወጡ መረጃዎች ያስረዳሉ። ሥራ ማግኘት የሚወሰነው በፖለቲካ ወገንተኝነት መሆኑ የሚታወቅ ነው። በየጊዜው ወጣቶችን ለመተለል የሚደረጉ የተለያዩ ሰበካዎች ኮሪ የሚዘሉ ባለመሆናቸው ወጣቶችን ለምሪትና በወያኔ ላይ አምርረው እንዲነሱ ማድረጉን የፖለቲካ አዋቂዎች ያስረዳሉ። ይህ የሥራ አጥ ወጣቶች ቁጥር በየአመቱ እየናረ መሄድ የማይቀር ሲሆን ከዚህ ጋር ተያይዞ ህዝባዊ አመጽም ያለማቋረጥ ሊካሄድ እንደሚችል በርካቶች ያስረዳሉ።
የዋጋ ግሽበት ኑሮን የበለጠ ያከበደው ነው። ወያኔ በየቀኑና በየሳምንቱ እያናረ የሚሄደውን ምግብና የሌሎች ሸቀጦች ዋጋ ማርገቢያ ስልት መቀየስ ባለመቻሉ ከዋጋ መናር ጎን ለጎን ግሽበት በሚያስጋው ሁኔታ እየጨመረ መሄዱን ባሳለፍነው ሳምንት የማዕከላዊ ስታቲስቲክስ ጥናት ይፋ አድርጓል። በጥናቱ መሰረት እስከዛሬ ታይቶ በማይታወቅ ሁኔታ በአሁኑ ወቅት የምግብ ዋጋ ግሽበት 13.7 ከመቶ መድረሱን ያመለክታል። ምግብ ነክ ያልሆኑ ሸቀጦች ግሽበት 7.1 ከመቶ መድረሱ ከዚሁ ጥናት መረዳት ተችሏል። ይህ ሁኔታ ይቀንሳል የሚል ሳቤ እንደሌለና እንዲያውም ከዚህ በባሰ ሊጨምር እንደሚችል ጥናቱ ስጋቱን ማመላከቱ ታውቋል። የግሽበቱ መጠን በሀገር አቀፍ ደረጃ 10.5 ከመቶ መጨመሩ የተገለጸ ሲሆን ይህ ሁኔታ ከፍተኛ የኢኮኖሚ ቀውስ ሊያስከትል እንደሚችል የምጣኔ ሀብት ጠበብቶች ስጋታቸውን በመጥቀስ ችግሩ ወደ ሙሉ ህዝባዊ ነውጥ ሊያድግ እንደሚችልም ያስረዳሉ።
የወያኔው ቀንደኛ መሪ ደብረጽዮን ገብረ ሚካኤል ቀድሞ ከያዘው የቴሌኮሙኒኬሽን ሚኒስትር ቦታ ለቆ ወደ ትግራይ አስተዳዳሪነት ሲዛወር የኢትዮ ቴሌኮም ዋና ስራ አስኪያጅ የነበረው አንዱዓለም አድማሴን አንስቶ በኢሳያስ ዳኛው ለመተካት ያቀደመውን መጋለጡን ኢንዲያን ኦሽን ኒውስ ሌተር የተባለው መጽሔት ዘግቧል። ሳያስ ዳኛው የሜቴክ ኃላፊ በመሆን ከፍተኛ ዘረፋ እያካሄደ የሚገኘው የክንፈ ዳኛው ወንድም ሲሆን የደብረ ጽዮን የቅርብ ወዳጅ መሆኑም ይታወቃል።
Freedom House የተባለው ተቋም ባወጣው ዘገባ የኢንተርኔት አገልግሎቶችን በመገደብና በማፈን በኩል የውያኔ አገዛዝ ከቻይና ቀጥሎ በሁለተኛ ደረጃ አፋኝ ነው በማለት መዘገቡ ታውቋል። የመብት ጥያቄ በማንሳት ህዝባዊ አመጽ በሚካሄድባቸው አካባቢዎች የኢንተርኔት አገልግሎት እንደሚቋረጥና ማህበረሰባዊ ሚዲያዎችና በአገዛዙ ላይ ተቃውሞ ሐሳብ የሚዘግቡ ድረገጾች እንደሚታፈኑም ገልጿል። በማህበራዊ ሚዲያዎች ላይ ሐሳባቸውን የሚገልጹ ዜጎችም ለእስር መዳረጋቸውን ፍርድቤት ቀርበው የረጅም ጊዜ እስር ቅጣት እንደተፈረደባቸው ዘገባው ሲገልጽ ኢንተርኔትም ሆነ የሶሻል ሚዲያን የሚጠቀሙ ዜጎች ከፍርሃት የተነሳ በራሳቸው ላይ ማዕቀብ የሚያደርጉ መሆናቸውንም ጠቅሷል። የሞባይል ስልክ አገልግሎት በዓለም ላይ ውድ ከሆኑባቸው አገሮች መካከል ኢትዮጵያ አንዷ መሆኗን ዘገባው ገልጾ አገልግሎቱም ከፍተኛ ቁጥጥር እንደሚበዛበት ዘርዝሯል።
የጋራ መኖሪያ ቤቶች ከፖለቲካ መጫወቻነት ባለፈ ፋይዳ እንደሌላቸው ተነገረ። ወያኔ ህዝባዊ እንቢተኛና አመጽ እየበረታ በሄደ ቁጥር የጋራ መኖሪያ ቤቶችን በጣለማደል በማጠናቀቅ ላይ እንደሆነ የማስታወቂያ ጋጋታ እንደሚያደርግ የሚታወቅ ነው። በዚህ ባሳለፍነው ሳምንት ወያኔ 18000 ቤቶችን በሰኒወር እንደሚያጠናቀቅ የገለጸ ሲሆን ቤቶቹ ሙሉ በሙሉ ለህዋት ካድሬዎችና ሰላዮች ሊተላለፉ እንደሚችሉ ከውስጥ አዋቂዎች የተገኘው መረጃ ያስረዳል። ለጋራ መኖሪያ ቤቶች በ1997 ዓመተ ምህረትና በ2005 ዓመተ ምህረት የተመዘገበው የመኖሪያ ቤት ፈላጊ ህዝብ ብዛት ከ2 ሚሊዮን በላይ እንደሆነ ይነገራል። ይህ የመኖሪያ ቤት ችግር በአዲስ አበባ ከፍተኛ የሆነ ህዝባዊ ተቃውሞ መቀስቀሱ አይቀሬ መሆኑ ብዙዎች ያስረዳሉ።
የግብጽ የሱዳንና የወያኔ አገዛዝ መሪዎች አዲስ አበባ ላይ ተገናኝተው ስምምነት ካደረጉ በኋላ የሱዳን ጦር በተጠናከረ ሁኔታ የተሰማራ መሆኑን መዘገቡ ይታወቃል። ባለፈው ሳምንት መጨረሻ ላይ የኢንዲያን ኦሽን ኒውስሌተር እትም በቅርቡ ከተሰማራው የሱዳን ኃይል ጋር ወያኔ የላከቱ ወታደሮች መኖራቸውን ዘግቧል። በወያኔ አገዛዝ የተላኩት ወታደሮች ቁጥራቸው ምን ያህል እንደሆነ ባይገለጽም የሰፈሩት በከሰላና በሜርዌ ከተሞች ውስጥ እንደሆነ ለማወቅ ተችሏል። ከጥቂት ሳምንታት በፊት የግብጽ ልዩ ኃይል በኤርትራና በሱዳን ወሰኖች አካባቢ ተሰማርቷል የሚል ዜና መዘገቡም አይዘነጋም።
እስራኤል በአገሯ ውስጥ የሚገኙ የአፍሪካ ስደተኞች በሁለት ወር ጊዜ ውስጥ እንዲወጡ የሚያዝ መመሪያ ያስተላለፈች መሆኑ ተገለጸ። እያንዳንዱ ስደተኛ $3,500 ተቀብሎ መጋቢት 23 ቀን እንዲወጣ ትዕዛዝ የተላለፈ ሲሆን ይህን መመሪያ በመተላለፍ በወቅቱ ሳይወጣ የሚያዝ ስደተኛ ለረጅም ጊዜ በእስር እንደሚማቀቅ ባለሥልጣኖቹ አስታውቀዋል። ከኤርትራና ከሱዳን የመጡ ከ40,000 በላይ የሚሆኑ ስደተኞች እስራኤል ውስጥ ይገኛሉ ተብሎ የሚገመት ከመሆኑም በላይ ወደ አገራቸው ለመመለስ ፍራቻ ያለባቸው መሆኑንና በርካታ ገንዘብ በማግኘት ስደተኞችን ለመውሰድ ወደ ተስማማቸው ወደ ሩዋንዳም ለመጓዝ እያቅማሙ መሆናቸው ይታወቃል።
የሻቢያ አገዛዝ በዜጎች ላይ የጫነውን ብሔራዊ ውትድርና አገልግሎት እንደማያነሳ ያገዛዙ ቃል አቀባይ የማነ ገብረ መስቀል በሶሻል ሚዲያ አማካይነት ባስተላለፈው መልእክት ገልጿል። ቃል አቀባዩ ሰሞኑን በእስራኤል አገር የሚገኙ ኤርትራውያንን የሱዳን ዜጎች እዚያ መኖር የተገደዱት በየአገሮቻቸው በሚደርስባቸው በደል ምክንያት ነው በሚል ለተዘነዘረው አስተያየት በሰጠው ምላሽ ሻቢያ ወታደራዊ አገልግሎቱን ለማካሄድ የተገደደው የወያኔ አገዛዝ ጥቃት ስለሚያሰጋው ነው ብሏል። ሻቢያ በደነገገው ከ18 እስከ 40 ዓመት ባለው የእድሜ ክልል የሚገኝ ኤርትራዊ የ18 ወራት ወታደራዊ አገልግሎት ማበርከት አለበት ቢልም በግዳጅ የሚደረገው የአገልግሎት ዘመን ከ10 ዓመት በላይ እንደሚሆን ብዙዎቹ እየተናገሩ ይገኛሉ።
የፍቅር ዜና ፕሮግራማችን በዚሁ ይጠቃልላል። የትግሉ ባለቤት ህዝብ ብቻ ነው። አንዴ ሳይሆን ከዚያም በላይ ለስርቆት እንዳመቸን የሚታወቅ ነው። ግርግር ለሌባ ያመቻል ይባላል። በግርግር ግን ለሌባ ለማመቸት የበኩላችንን እንደ ህዝብ አስተዋጽኦ ማድረጋችን ደግሞ ሊካድ የሚችል አይደለም። ባያሌ ትግል ለየካቲት አብዮት ስንበቃና መሰረታዊ ለውጥ ልናመጣም ስንችል አብዮቱ ሞግዚት ያውም ወታደር ከቶም አስፈልገውም ብሎ እየተነገረ ለጮሌ መኮንኖች ጭብጨባ ተደርጎ የሰው ጭራቅ የሆነው ፋሽስት መንጌ መንጌ ተብሎ ድላችንን እንዳስረከብ የምንረሳው አይደለም። አሰቃቂ ሆኖ ያለው ደግሞ ይህ አርመኔ ከነ ጓደኞቹ ብዙ መቶ ሺህ ዜጎችን ወጣት ሽማግሌውን ከመተረና ከፈጀ በኋላ አሁንም ያደንቁት ያዳንቁት የሚፈልጉ ህሊና ቢሶች መኖራቸው ነው። ድርጉ ሊንኮታኮት ሲል ለሀገርና ለህዝብ የሚበጅ ሽግግር ለማድረግ ብዙ ጥረቶች ተደርገው በወያኔው ሰላይ በኮሎኔል ፍስሐ ደስታና በራሱ በመንግስቱ ሻጥርና አምቢተኝነት ከሽፎ ለወያኔ ጥርጊያ ተመቻችቷል። ተቃዋሚ ድርጅቶች የነበራቸውን ልዩነትና ቁርሾም ትተው ለሀገር ሲሉ ህብረትን ሊመሰርቱ ሲጥሩም የአሜሪካው ሲአይኤ ቅጥረኛ የሆኑት ሁሉ እነ ኤፍሬም ይስሐቅና ሌሎች ተቀናጅተው ይህን ጥረት ሊያዘገዩና ለወያኔ ሁኔታውን ሊያመቻቹ ጥረው ተሳክቶላቸዋል። ኢዲሃቅ ሊመሰረት ይቻለው ዘግይቶ ሲሆን በሂደቱም ቦታ እንዳይኖረው ወያኔ ሻዕቢያና አሜሪካ ተባብረው አድርገዋል። ወያኔ ስልጣን ከያዘ ለኢትዮጵያ መከራና መዘዝ መሆኑን ይሐፓም ከወያኔ ከራሱ የከዱም ሁለት ዜጎች ቢገልጹም ሁሉም በጆሮ ላይ ተኝቶ ይባስ ብለው የደርግም አዳናቂ የነበረው አዛውንት ፕሮፌሰር ልጆቼ ብሎ አሞካሽቷቸው በኢሐፓ ላይ የከፈቱት ጦርነት ተማሪዎችን መግደላቸው አይመለከተንም በሚል ለወያኔ ማጨብጨቡ ሰፍኖ እንደነበረም እናውቃለን፣ አንረሳም። ሳይውል ሳያድርም በወያኔ የወሬ አናፋሽ ተቋሞች በመታገዝ ዘረኛና አረመኔውን መለስ ዜናዊ መሌ መሌ ማለት መጀመሩንም በትዝብት ሰምተናል፣ አንረሳም። በየታሪክ ወሳኝ ማጠፊያ ግርግር እንበለውና ወሮበሎቹ ሲነሱ ስረቁን አይነት አመችተናቸው መገኘታችን የታየና አሁንም ሊታይ ቀና ቀና እያለ ነው። ሌቦቹ ታዲያ ቢሰርቁን ለምን ይፈረድባቸዋል? ሲካሄድ የቆየው ትግል ማለትም ከሶስት ዓመት በላይ በቀጣይነት ተካሂዶ ያለውና እየተካሄደ የምናየው ህዝባዊ ትግል ባለቤት ማንም ሳይሆን ህዝብ ራሱ ነው። የተወሰኑ ቡድኖች የምንመራው እኛንን ያሉት አይን ያወጣ ቅጥፈት መሆኑ ቢጋለጥም ይህናም ነው ኪሳቸውን ሲያራግፉ የተገኙ ዜጎች ጥቂት አልነበሩም። ሐቁን በተመለከተ ትክክለኛ ግንዛቤ ለመያዝ ተጨባጭ ሁኔታውን አለማወቅ ብቻ ሳይሆን እንደገና ስሜታዊ መሆንና በግርግር ለሌባ ማመቸቱ ደርቶ ይህ የተባለው የምትሃት ጦር ከዋልድባ ወደ አዘዞ በእግሩ በትንሽ ቀን ደርሶ ጥቃት አድርሶ ወዲያው ወደ ዳንሻ ተመለሰ ሲባል እንኳ ይህ ለትዝብት ጋባዥ ጦር ልቦለድ መሆኑን መገንዘብ አቅቶ እንደነበር ያየነው ነው። ባላቸው አቅም ሁሉ በህዝቡ መሃል ገብተው የሰሩ የተንቀሳቀሱ ቢኖሩም የትግሉ ባለቤት ህዝቡ ብቻ መሆኑን መካድ የሚቻል አልነበረም። የሞከሩም ተጋልጠዋል። ወያኔን በብረት የተጋፈጡት ከአምባ ጊዮርጊስ እስከ ጸለምት በጎበዝ አለቆች እየተመሩ እንደነበረም ማወቅ ለሚፈልግ ሁሉ ተነግሮ ነበር። ግን ለሌባ ማመቸቱ ልማድ ሆነና ውዥንብር ሰፈነ። እስካሁንም በሌለ ጦር ድል ተገኘ እየተባለ በውጭ አገር ያለው ዜጋ ገንዘብ አምጣ በሚል በፖለቲካ ነጋዴዎች እየተመዘበረ መሆኑን እናያለን። ንገረው እምቢ ካለ ውሸቱ ሲጋለጥና ኪሳራው ሲበዛበት ይረዳዋል ብለናል። ሙስሊም ዜጎቻችን የቀጣይ ትግል ልምድ አስፍነው ይህንንም ቢዘገይም ሌሎች ተቀብለው ከጎንደር እስከ አምቦ፣ ማጀቴ ወዘተ አስፋፍተውት እነሆ በአሁኑ ጊዜ ወሎንም አዳርሶ ያለው ትግል ሁሉ ባለቤቱ ህዝብ ነው። ጎንደርና ጎጃም፣ ወሎ፣ ሰሜን ሸዋ ሲደማ ሲቀጠቀጥ የአማራ ተወካይ ተብዬው የወያኔ ተለጣፊ ሊቃወም ቀርቶ በልወባይ በመሆን ከወያኔ ጋር ተሰልፎ ህዝብን አውግዟል። አሁንም ያለው ሁኔታ ይህ ነው። እነ ማፈሪያ አዲሱ ታደሰና ገዶችን ያጤኗል። በኦሮሞዎች አካባቢ የሁሉ ግድያና ፍጅት ሲካሄድ የኦሮሞዎችን የመብት ትግል ለማደናቀፍ የተቋቋመው ኦህዴድ ተብዬው በወያኔ ተለጣፊነት የሚጠበቅበትን ሲያሟላ ቆየ እንጂ ከህዝብ ትግል ጋር ጣውንትነትን እንጂ ሌላ ምንም ግንኙነት አልነበረውም። የኦሮሞ ህዝብን ትግል ይህ ቡድንም ሆነ በውጭ አገር አለን የሚሉ ጠባቦችና የግንጠላ አባወራዎች ቅንጣትም እንዳልመሩት የሚታወቅ ነው። ታዲያ በአሁኑ ጊዜ ከወያኔ መለስተኛ ቅራኔ ገብተናል በሚል የትግሉ መሪ ህብረት ጠሪነን ብለው ተለጣፊ የነበሩ ግለሰቦች ብቅ ሲሉ የህዝብን ሚናና የትግል መሪነት ልንሰጣቸውና እንደገና በግለሰቦች አምልኮትና እምነት ልንሾፈር ከቶም ዝግጁ ሆነን ሰለባ ሆነን ህዝብን ለጉዳት ልናጋልጥ ዝግጁ ሆነን መገኘትም የለብንም። በወያኔ ተለጣፊዎች ዘንድ ከማንም በፊትና በሰፊው የቀስቀሳ ስራ የሰራው ኢሐፓ እነዚህ ከወያኔ መነጠሉን በቀላሉ የሚያይ አይደለም። በተለጣፊ ላይ ጊዜ አታጥፉ፣ የለየላቸው ወያኔዎች ናቸው ይባል በነበረበትም ወቅት ይህን ችላ ብለን በሁለቱም በወያኔ ሁሉም ተለጣፊዎች ላይ ከወያኔ ተለዩ ቅስቀሳ ከማካሄድ አልፈን ሰርገን በመግባት መሰራት ያለበትን ሰርተናል። ስለዚህም ቀደምም ለህዝብ ስናሳስብ እንደነበረው ኢዴፓ የሚባል የወያኒ አገልጋይ ቡድን በወያኒ ሲቋቋም ውስጡ ገብተን አውቃን እንዳጋለጥ ነው በተለጣፊው ዘንድ ያለው ሁኔታ ለኛ ምስጢር አይደለም። በሰማያዊ ፓርቲ አማካይነት ተመክሮ የነበረውንም ሻጥርና ማደናገር አክሽፈናል ብለን በሙሉ ልብ እንናገራለን። ማን እንደሆነና ማን አሁንም የወያኔን ተልእኮ እያሟላ እንደሆነ አላጣነውም። ለማንኛውም ግን ተለጣፊዎች አቋም ቀየርን ካሉ ወያኔን ላገለገለውና ለማንም ህዝብ ላልተቀመው ነጋሶ ጊዳዳ መኪና እንገዛለን ማለት ከህዝብ ጎን ቆሞ መታገል ማለት አይደለምና ጸረ ወያኔ አጣጫን ያዝን ካሉ ህብረት ጠሪና መሪነን ብለው ይሰየሙ ከመቸኮላቸው በፊት በተጨባጭ ወያኔን በቅጡ የሚቃወምና ህዝቡ የሚፈልጋቸውን እርምጃዎች ወስዶ የራስን ማንነትና ከወያኔ መለየት ይፋ ማድረግ መቻል ያሻል። የለመደባቸው ግርግር ሲያዩ ሊሰረቁ የሚመቻቹና አሁንም ትላንት ህዝብ ሲፈጅ የነበረውን ህዝብ ሲፈጁ የነበሩትን ከመቅጽበት ህዝባዊና ነጻ አውጪ መሪ ሊሉ የተነሱትንም አደግዙ እንላቸዋለን። ከወያኔ እየተለየን ነው የሚሉትንም በዚሁ በርቱ ግፉበት እያል እንደ 97ቱ ቅንጅት ማለትም ድልን በምን እናስከብራለን ሲባሉ አሜሪካ ያስከብርልናል ብለው እንደነበሩት ሳይዘናጉ ወያኔ ያለውን ኃይልና ያፈናም እቅድ እይታቸው አስገብተው እንዲዘጋጁ እናሳስባቸዋለን። የትግሉ ባለቤት ህዝብ ነውና በአውድማው ሰልፋቸው ከወያኔ ጋር ሆኖ ከርሞ ዛሬ ይህን ልንተው ነው ካላችሁ የህዝብን ሚናና መጪ ድል ነጠቃ ውስጥ እንዳትገቡም እንመክራለን። የአማራውን ህዝብ ኢህዴን በአዴን የተባሉት ለወያኔ አሳልፈው ሰጡት ጎዱት እንጂ በቅርቡም ሳይቀር ግጨው የትግራይ ነው ብለው ፈረሙለት እንጂ የተቀሙት ቅንጣትም ነገር የለም። እነዚህን ተለጣፊዎች ለመበታተንና አባሎቻቸው ከህዝብ ጎን እንዲቆሙ ለማድረግ ገና ወያኔ ስልጣን ሲይዝ ጀምሮ የሰራንበት ታምራት ላይ ነንም ለእስር እንዲደረግ ያደረግንበት ወዘተ ሰርተናል። የኦሮሞ ህዝብ ይህ ነው የማይባል ፍጅት ሲደርስበት ኦህዴድ ከወያኔ ጋር አብሮ ፈጀው እንጂ ተከላካይ አልሆነለትም። ከአጼው ዘመን ጀምሮ የኦሮሞን ህዝብ ፍትሃዊ ትግል ሳያወላውል የደገፈ ቢኖር ያፓ መሆኑን የማያውቅ የለም። ዛሬ የኦሮሞ ድርጅቶች መሪዎች ነን ብለው ጽንፈኛንም አቋም እስከ መያዝ የደረሱት ደርግ የኦሮሞ የጭቁኑ መንግስት ነው ብለው ከደርግም ከመይሶንም ከኢጫትም ጋር በማበር አንድም ከህዝብ ሲነጠሉ ኋላም የሀፓን አጥቂ መሳሪያዎች ሆነዋል። የሀፓ ግን የደርግን ጸረ ህዝብነት ከማጋለጥ የተቆጠበ ሳይሆን በርካታ የኦሮሞ ምሁራንንም አቅፎ ለዴሞክራሲና ለመብት ታግሏል። ወያኔ ወደ ስልጣን ሊመጣ ሲልም ኦነግ ይህንን ሂደት እንዳያጅብ ከመሪዎቹ ጋር በሚስጥር ብንነጋገርም ጫና በዛብን በሚል ወደ ለንደን ተጉዘው ለሻቢያና ለወያኔ መሳሪያ ሆነው ሽግግርን በተባለው በነበረው ሁኔታ አትግቡ ሲባሉ በእንቢኝ ወያኔን መርጠውና በሰራ አማራው ጸያፍ ዘመቻ አጃቢ ሆነው ለ12 በርጩማ የኦሮሞን ህዝብ ብኩርና አሳልፈው ሊሸጡ ችለዋል። ሳይውል ሳያድርም ወያኔ ኦህዴድ የተባለውን ተለጣፊ ይዞ ሲያስጨንቃቸውና ከሀገራቸው ውጡ ብሎ የመውጫ ቪዛ ሲሰጣቸው በኤርትራው አምባሳደር በኃይሌ መንቆሪዮስ አቅራቢነት ለንጮለታና ዲማኖጎ መለስ ዜናዊ ጋር ቀርበው ተለቃቅሰው ተሰናብተው መውጣታቸውንም እናስታውሳለን። በዚያን ጊዜ የኦነግ ጦርና ካድሬዎች በእስር ላይ ነበሩ። ታማሚ የነበሩትን ፕሮፌሰር አስራት ለእስር ተዳረጉ እንጂ ቪዛ አውጥተው ከሀገራቸው በአድዋ ውርጋቶች አልተባረሩም ነበር። ይህን ሁሉ ማንሳት የተገደደ ነው። ለህዝብ ቆመናል ያሉት ራሳቸውን ተቃዋሚ የሚሉትም ቢሆኑ ለህዝብ ጠቀሜታ ያልሰጡ ከመሆናቸውም በላይ ተለጣፊዎቹም ሚናቸው ምን ያህል አስከፊ እንደነበር መርሳት አያሻም ለማለትም ነው። ስያብርሃ የተባለ ወያኔ ከመለስ ተጣላው ብሎ ከሀገር ሲወጣ አርበኛ አገር ወዳድ ብለው የተቃዋሚውን ጎራ ክፍት አድርገው ሊያቅፉት ሲሉ የሰውየውን ይዘት በመግለጽ አትሳሳቱ፣ በግርግር አትደናገሩ ብለን ባሳሰብ የደረሰብንን ስሜታዊ ጫጫታ የምንረሳው አይደለም። ለመለስ ሞት ጸጉሩን የነጨውና አሁንም ወልቃይት ጠገዴ ወዘተ የትግራይ ነው ባዩ ስዬ የደረሰ አሁንስ ወደ ወያኔ ተመልሶ ምን እያደረገ ነው? በቂ ትምህርት አለንና
ነጋጠባ ለአላፊ አግዳሚው አወናባጅ የሌለውን ችሎታና ያልያዘውን አቋም እየሰጠን መታለል የለብንም ማለት እንገደዳለን። በነጋዴ ፖለቲከኞች መዘረፍ ከሆነ በእውነቱ የግል ጅልነትን የሚመለከት ነውና ብዙም አያስጨንቀንም። የአገር ጉዳይ ሲሆን ግን መደናገሩ አገር አልባ እንዳያደርገን እንሰጋለን። መጽሐፋቸውን ለስዬ መታሰቢያ የሰጡትን የተቃዋሚ ቡድን መሪዎች ያጤኗል። ይህን ሁሉ አጢኖ ግን ስንለፋበት የቆየነውን የወያኔዎች እርስ በርስ መነካከስና መፈራቀቅ ሲመጣ መጥቷልና አሁንም በስልትና በብልሃት ልንጠቀምበት ይገባል። የህዝብን ሚናና ድል ለመንጠቅ የሚቅበዘበዙትን ሁሉ እናወግዛለን። የትግሉ ባለቤት ህዝብ ብቻ ነው። ህብረታችንና ጸረ ወያኔ ሁለገብ እርምጃችን ይጠናከር።
ከጨርቁ ምን አለን? ወያኔዎቹ ከጨርቁ ምን አለን እያሉ ሲዝናኑ ቆይተው ህዝብን ለማጭበርበር የባፎሜት የጥንቆላ ምልክታቸውን በሰንደቅ ዓላማው ላይ ለጥፈው የአንድነት አርማ ነው እያሉ ሲያሾፉ ቆይቶም ቢሆን የአጋንንት አርማ መሆኑን ህዝቡ ደረሰበት። የመቶ ዓመት ታሪክ ነው ታሪካችሁ ሲለን የሰነበተው የውያኔ ቁንጮ የሚሊኒየም በዓልን ሲደንስበት አሳየን። የክልል ባንዲራ እያሉ ለእያንዳንዱ ማህበረሰብ ያከፋፈሉትም ቢሆን ህዝቡ ከልቡ የተቀበለው ሳይሆን ካድሬዎቻቸው ህዝቡን እያዋዙ ለመዝረፍ ኢትዮጵያን ለማዳከም የተጠቀሙበት ዘዴያቸው መሆኑን የብዝበዛ የአፈና የመብት ረገጣ ምልክት መሆኑን አሳይተውናል። ድሮስ የሰይጣን ባንዲራ ለሰው ልጆች ይጠቅማል ተብሎ እንዴት ይታሰባል? የህዝብ ጥያቄ ፍትሃዊ መንግስት ይኑረን፣ መሬታችን፣ ቋንቋችን፣ ባህላችን ይከበር እንጂ የማንነት ጥያቄ አርማ የሆነውን የብዙ አርበኞች ደምና አጥንት የተከሰከሰበትን የነጻነት ምልክት ሆኖ የጥቁር ህዝቦች በሙሉ ሲያገለግል የቆየውን አረንጓዴ፣ ቢጫ፣ ቀይ ሰንደቅ ዓላማን እንሻር የሚል አይደለም። የኢትዮጵያ ሰንደቅ ዓላማ ሁሉንም የሚወክል ባይሆን ኖሮ እነ ገረሱ ዱኪ፣ እነ ፊታውራሪ ሀብተ ጊዮርጊስ፣ እነ ጎበና ዳጨው፣ እነ ጄኔራል ጃገማ ኬሎ፣ እነ ዑመር ሰመተር፣ እነ አበበ አረጋይ፣ እነ በላይ ዘለቀ፣ እነ ዘራይ ደረስ ወዘተ ባልተዋጉለት ነበር። እነዚህ ሁሉ አርበኞች አምነውበት ያደረጉት እንጂ በማንም ተጽዕኖ ደርሶባቸው የፈጸሙት በማንም ተመርተው ያከናወኑት አይደለም። ራሳቸው የነጻነት አባወራዎች ነበሩ። ስለዚህም በኢትዮጵያ ሰንደቅ ዓላማ ማፈር በእነዚህና በሌሎችም ጀግኖች አባቶች ማፈር ማለት ነው። የአርበኛ ገድል የሚያሳፍረው ባንዳ ብቻ ነው። አለበለዚያ ህዝብ በኩራትና በአክብሮት ነው የሚቀበለው። ስለዚህም ነው ወጣቱ በውጪም በግቢም ሰንደቅ ዓላማውን አቅፎ በየአደባባዩ ሲዘምር የሚታየው። ወያኔ የውጭ መላእክተኛ በመሆኑ ጭነው የላኩትን ሸክሙን የጎንደር ወጣት አራግፎለታል። የኦሮምኛ ተናጋሪ ወጣትም በተመሳሳይ መልኩ ሰንደቅ ዓላማውን ከፍ አድርጎ ይዞ ጥንት አያቶቹ የተዋጉላትን ኢትዮጵያን ከባድ ተልኮ ለማዳን መንቀሳቀስ ይኖርበታል። አንድ ቀረው የሚባል ነገር ያርቻ ነው። ኢትዮጵያ በነጻነት ያኖረች ከውጪ ወራሪዎች ራስዋን ጠብቃ የቆየችና ዜጎቿን ያቆራች ሀገር እንጂ የሚታፈርባት አይደለችም። የሚያፍሩት ባንዳ የባንዳ ልጆች ብቻ ናቸው። አላማቸው አልተሳካላቸውምና ያርበኛ ልጆች እርስ በርሳቸው የሚናበቡበት ቋንቋ አላቸው። የጎንደር አማራ ወጣቶችና የአዳማ ኦሮሞ ወጣቶች ሀቁን አውቀው ስሜት ለስሜት ተገናኝተው የሱ ደም የኔ ነው ተባብለው ወንድሜን አጥንኩ ተባብለው ማንነታቸውን አስመስክረዋል። ወያኔ የአማርኛ ቋንቋን ለማጥፋት ቢጥርም በአብዛኛው ይጠቀመበት በኦሮሞ ወጣቶች ላይ ነው። የትግራይ ወጣቶች አማርኛ፣ ኦሮምኛ ሌላም እየተማሩ ለስለላ ሲጠቀሙበት ኦሮሞውን ነጥለው ለማስቀረትና በፌደራል አስተዳደር ውስጥ ድርሻ እንዳይኖረው በየክልሉ የሄደ ኢንቨስተር እንዳይሆን እንደ ልቡ በሌሎች ስፍራዎች እየተዟዟረ እንዳይሰራ በአንድ አጥር ውስጥ ታስሮ እንዲቀመጥ ለማድረግ ተሰልቶ የተሰራ እንደሆነ ከኦሮሞ ወጣት የሚጠፋ ነገር አይደለም። ችግር እየፈጠሩበት ያሉት በጠባብ ዘረኝነት ታውረው ከሌላው ወገን ጋር በጠላትነት እንዲታይ ለማድረግ የሚሞክሩ ጠባብ ጎሰኞችና ዘረኞች ለስልጣን ጥማቸው ማርኪያ ለማድረግ ወጣቱን በተለያየ መልክ ለማዘናጋት የሚጥሩ መሆኑ ነው። ኮያኔ ባልተሻለ መልኩ የውጭ ተልኮ ያላቸው የድርጅት መሪዎች ነን የሚሉ እንዳሉ፣ በወጣቱ ደም ደሞዛቸውን የሚያገኙ እንዳሉ ግልጽ ነው። የሚያዋጣው የነዚህ አይነቶቹ በህዝብ ልዩነት በአገር ጥፋት ላይ እንዲሰሩ ተልከው የመጡ መሆናቸውን አውቆ ማራቅ ነው። ህዝብ ሌላ ወያኔ በላዩ ላይ ለመሾም አይታገልም፣ ፊትም አልታገለም። ኢትዮጵያ ለአንዴም ለሁልጊዜም ከምዝበራ ከጭቆና ተላቃ ህዝቧ በፈቀደው መሪ በምርጫ መተዳደር ያለባት ሀገር ለማድረግ ፊትም ብዙ ደም ፈሷል፣ አሁንም እየፈሰሰ ነው። ባንዶች በተለያየ ታክቲክ እየቀረቡ ህዝቡን ያዋዛሉ። ወጣቱ ትግል ውስጥ ሲገባ ይህን የመሰለ ደባ አጠገቡ ባለ ታጋይ ነኝ ባይ ሊፈጸም እንደሚችል መገንዘብ ተገቢ ነው። የልምታና ጥቅም ለትግል አይበጅም። ስለዚህ የአዳማውና የጎንደሩ ወጣቶች፣ የአዲስ አበባውና የሌሎች ስፍራዎች ወጣቶች በበለጠ ሁኔታ ተቀራርበውና ተጠናክረው አላማቸውን አስተካክለው መጓዝ ይጠበቅባቸዋል። ደምህ ደሜ ነው፣ ህይወትህ ህይወቴ ነው ብሎ በአንድነት መነሳት የሀገር ልጆች ግዳጅ ነው። ከዚህ ውጪ የሚደረግ ትግል ወያኔ በስልጣን እንዲቆይ ማድረግ እንጂ ሌላ ፋይዳ አይኖረውም። ኢትዮጵያ በዘርና በጎሳ መከፋፈያ ዘመኗን ያለፈችው ገና ድሮ ነው። የቋንቋ አገዛዝ ያሳየን ነገር ቢኖር አንዱ ጎሳ በሌላው ላይ የበላይ አዛዥ ልሁን የሚሉ ግለሰቦችን፣ ሌቦችን፣ ዘራፊዎችን፣ ሀገር ሻጮችን ሲያስተናግድ እንጂ ፍቅርን፣ አንድነትን፣ አብሮነትን ለህዝቡ ሲያስተምር አይደለም። ይህ ሁኔታ አገዛዙ ትግሬ በመሆኑ የተከሰተ የተለየ ድርጊት አይደለም። የትኛውም ብሔረሰብ በጎሳ ተደራጅቶ ስልጣን ከያዘ የመጨረሻ ግቡ ጥላቻን ማስፋፋት፣ እኔ የበላይ ነኝ ማለት ወዘተ ነው። በዚህ በኩል የሁለቱ ብሔረሰቦች የጎንደር የአማራ ወጣቶችና የአዳማ የኦሮሞ ወጣቶች ብራቮ፣ ወያኔ የከለለውን የቋንቋ ድንበር ጥሳችሁ የራሳችሁን ቋንቋ ፈጥራችሁ መግባባታችሁ አንዱ ከሌላው የተለየ ህይወት እንደሌለው ለማይገባው ሁሉ አሳይታችሁታል። ለሌሎችም አሪያ እንደምትሆኑ ጥርጥር የለውም። የወያኔ የጥንቆላ ምልክት ያለው ባንዲራን አሽቀንጥሮ ጥሎ የኢትዮጵያን ሰንደቅ ዓላማ በየቦታው መተካት የትግሉ እምብርት ነው። የወያኔ ባንዲራ ካልወረደ እርኩስ መንፈስ በየሰው ላይ እንደነገሰ ይሰነብታል። አጋንንት የሚያባረው ጠበል ንጹህ ታሪካዊና ባለገድሉ የአርበኞች ቅርስ የሆነው ቀስተ ደመናው የኢትዮጵያ ሰንደቅ ዓላማ ብቻ ነው። ኢትዮጵያ ለዘላለም ትኑር። በከበረ ትግል ህልውናችንን እናስከብራለን። አገርና ሰንደቅ ነጻነት ከሌለ ቢሰርቶ ማረፊያ ሁሉ መክበድ የለ። ሰንደቅ ነች ሃይማኖት፣ አላማ ነች እምነት። አርማ የለ ጀግና የለውም ነጻነት። ታሪክ ይወሰናል።
በራሉ እንሰሳትን ይዝናናሉ በርኩም ድንኩም ሚደምታሉ እንደ ቆመች ያበሳሉ በምሮሯ መስታው ሰንደቃችን ኑሪ ኑሪ ኮርተሻፊ ሰንደቃችን ኑሪ ኑሪ ኮርተሻፊ
እውነተኛ ትግል ማዋጃም ማታለያም አይሻም የኢትዮጵያ ህዝብ ከመንግስቱም በላይ የህልውና ጥያቄ ውስጥ መግባቱ የሚስተዋለው ባለፉት 26 አመታት ባሳለፋቸው ህይወቱ ነው። ያ ሁሉ ስቃይ ቢደርስበትም ህዝቡ ጣላቶቹ እንደተመኙለት ተከፋፍሎ እንዳሰቡለት ተገዳብሎ አላስቆረቃቸውም። የኢትዮጵያ ህዝብ በመከራው እየፈካ የኖረ ህዝብ ነው። ያለመታደል ሆኖ ደህና የሚላቸው መሪዎች በስልጣን ኮርቻ የሰነበቱበት ዘመን አጭር ነበር። አለያም ከነጭርሱ ላማራርም አልበቁም ነበር። ህዝባዊው ትግል በተወሰኑ የህዝብ ክፍሎች ሲደረግ የቆየ ቢሆንም አጠቃላዩን የህዝብ ግንዛቤ የሚሻና የጠራ ትግል ዓላማን የሚጠይቅ በመሆኑ ውሽንብርን መከታ አድርገው የሚያጭበረብሩ ኃይሎች ሰለባ ሲሆን ቆይቷል። የወያኔ ስልጣን ላይ መውጣትም ከዚህ ሁኔታ ጋር የተቆራኘ ነው። ህዝብ ከመንግስታት ጋር ግብግብ የሚገጥመው ፍላጎቱን ሳይሆን ፍላጎታቸውን ለማስፈጸም በመፈለጋቸው ነው። ወያኔን የሚፋለምበት ሁኔታ ልዩ የሚሆነው ከውጭ ኃይሎች ጋር ተመሳጥሮ አገርን ለባዕዳን አሳልፎ የሰጠ የህዝብን መብት ረግጦ ያለ ይህንንም ለማስፈጸም የተለያዩ የህዝብ ክፍሎችን በጠቀማ ጠቀም ይዞ በህዝብ ላይ ለስለላ ያሰማራ ህዝባዊ ባንዳነትን በሚያመስክ ያሰረጸ ለባዕድ ጥቅም ቆሞ ተጠቃሚ መሆንን የመረጠ ወዘተ ባህሪ ያለው በመሆኑ ነው። ያም ሆኖ ግን እንደሚፈልገው አገርን ማፍረስ አልቻለም። ህዝብ ነቅቶ ሲነሳ መግቢያ ማሳጣቱን አስመስክሯል። ህዝብ ከወያኔ ጋር ግብግብ የሚገጥመው ደሙን የሚያፈሰውና ህይወቱን የሚገብረው ምህረት ፍለጋ እርቅ ልመና አይደለም። የህዝብ ትግል ቁልጭ ባለ መልኩ መብቱን ለማስከበር ነው። የሚፈልገው ስር ነቀል ለውጥ ነው። በዚህ ላይ የሚደራደር የህዝብ ክፍል በትግል ወቅት ሊፈጠር አይችልም። ከዚህ በመለስ የሚደረግ ድርድር መብትን የሚያስገኝ ሳይሆን የተገኘውን የሚያስነጥቅ ነው። የነካ ህዝብና ወጣት ለዚህ አይነቱ አሳሳሽ ፕሮፓጋንዳ እጅ አይሰጥም። በጣም የሚያስደንቀው ተሐድሶ አራማጆችም ሆኑ እርቅ ፈላጊዎች ወያኔ ማንቆርቱን ተይዞ ከመንደፋደፉ በፊት ህዝብ በቃኝ ብሎ ቆርጦ ከመነሳቱ በፊት የት ነበራችሁ ይባሉ መልሳቸው ምን ይሆን? ያገር መፍረስ የታወቃቸው ወያኔ ሲገድል ሳይሆን ለግድያው መልስ ሲሰጠው መሆኑ የሚያስገርም ነው። የወያኔን ህገ መንግስት እናስከብር ባዮችና ህገ መንግስቱን ለመለወጥ በተነሱ መሃል እንዴት አድርጎ መስማማት መፍጠር ይቻላል? ህገ መንግስቱ 666ን የአጋንንት አርማ በባንዲራው ላይ እንዲውለበለብ ሙሉ መብት የሚሰጥ ነው። የኢትዮጵያ ህዝብ ደግሞ የባዕድ አምልኮን ለማንገስ እምነቱም ታሪኩም ባህሉም አይፈቅድለትም። የኢትዮጵያ ወጣት የጎሳ ሰንሰለቱን በጥሶ ደሜ ደሜ ላይ ሲል የእርኩስ መንፈስ የፈጠረውን ቂም ለማጽዳት በመፈለግ ነው። ህዝብ ወጣኝነት አይወክለኝም መታወቂያ ኢትዮጵያዊነት ነው ሲል ከዚህ ውጭ ያለውን መንገድ ላይ 26 አመት በማየቱ ነው። ወያኔና ህገ መንግስቱ ከፋፈለን እንጂ አንድ አላደረገንም። ጥላቻን አፈራልን እንጂ አላፋቀረንም። በታተነን እንጂ አላሰባሰበንም። ስለዚህም ወያኔ ከነ ህገ መንግስቱ ዞር ማለት አለበት ብሎ የተነሳን ኃይል ድለላ ምለላ ልመና አይመልሰውም። ዘረኝነት ዳግመኛ በአገራችን መሬት አያንሰራራም። አንድነት ህብረት ውበታችን ነው። መከበሪያችን ኃይላችን ልማታችን ብልጽግናችን መገለጫችን ነው ብሎ የተነሳን በቃኝ ያለን ወጣት ጠልፎ መጣል አይቻልም። ወጣቱ የኢሉሚናቲን ሚስተር ጠንቅቆ ያወቀ ትውልድ በመሆኑ በካዳሚዎች ፕሮፓጋንዳ አይዋዛም። የወያኔ ተሐድሶ ጠለቀም ተንሳፈፈ ለራሱ ለወያኔና አጃቢዎቹ እንጂ ህዝብን አይመለከትም። ወያኔ በፈጸመው ወንጀል ህዝብን ይቅርታ ጠይቆ ስልጣን ለህዝቡ አስረክቦ መልቀቅ ብቻ ነው መፍትሄው። ድል ለኢትዮጵያ ህዝብ።
ስለማይረዱ ስለማይረዱ ማንነታቸው ማንነታቸው ከስራቸው ያምናልባያናልባባቸው ስለማይረዱ ስለማይረዱ ማንነታቸው
በብር የሚታገል ለብር የሚታገል አድርባይ ልክስክስ ያን ትውልድ አውግ ዝም ብሎ ይቀመጥ በጭራሽ አይተንፍስ። ገና ከጅምሩ በፍራቱ ታጥቦ ካመጽ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት ብቃት አይኖረውም ያፋል ለመውቀስ ትውልዱን ለማውገዝ። ባላየው አደባባይ ባልዋለበት ሜዳ ትውልዱን ያኝካል ጨብጦ እንዳገዳ። የነበረው ያለ ያልነበረን ጣጣል የዛን ትውልድ ታሪክ ይፍቃል ይልጣል። በህዝብ ልጆች ደም እጅግሩን ዘፍዝፎ የአፓን ወቅሳል የሰፋው ጫማ የወያኔ ይቀፉ። አይ ዘመን አይ ጊዜ ሁሉን ኩላዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደ ልቡ ያወራል ሶፋው ላይ ተኝቶ። እኮ አርበኝነት ገሶ በያዘው ደረሰኝ ያን ትውልድ ያውግዛል ነጻነት ላይ ያገኝ። የነበሩት ያውሩ ያሉት ይመስክሩ ያመጡን ችቦ ለኩሶ አበር ያልነበረ አውራ ትውልዱን አያርክስ። ይህ የሰፋው ጫማ የወያኔ ልጆች ልብስ ያልነበረ አውራ ፍጹም አይናገር በደም የወረዛ የዳቢሎሱም ገና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖረም ያፋን ለመውቀስ ትውልዱን ለማውገዝ። ያልነበር አውራ በጭራሽ አይተንፍስ።
ካልታገሉ በቀል አይሳካምኞ አንድነታቸው ለየብቻ ናቸው ስራቸው መስራትና ማውራት ያምናሉ አባቸው እግዜር ከፈጠረቡ በሚች ምድር አለም አንድነታቸው ብሎም ደማውራ ቻ ቢካሳ ነው ገርሽ የለም
ይበልጣል እንጂ ቁም ነገር መስራት በጣም ቀላል ነው። ሰውንስ ማማር
ያቅታል እንጂ ቁም ነገር መስራት በጣም ቀላል ነው። ሰውንስ ማማር
አለኝ እውነት እውነት አለኝ ሰሚ ባገኝ አለኝ እውነት እውነት አለኝ ሰሚ ባገኝ ከፍቅሽ ያጣሁት የጎደለኝ ብዙ ነገር አለኝ አለኝ እውነት እውነት አለኝ ሰሚ ባገኝ አለኝ እውነት እውነት አለኝ ሰሚ ባገኝ ከፍቅሽ ያጣሁት የጎደለኝ
አይደለም ፈንቶ ያየሹ የልብሽን ዙፋን መንበር ባለታደ እኔ አላስም ለቤቱ ለቤቱ እንከባበስ
ዘመዶችሽ ዘመዶች